Tarasan un taburi igual techan, nagayan nagay, ansora a la gente.
የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። አንዳንድ ጥያቄ ይጠየቅ ይሆናል እንጂ መልሱ እንዲህ እንደዋዛ አይገኝም። የብዙዎችን ህይወት የሚመለከት ሲሆን ደግሞ ያንኑ ያህል ይከብዳል። ለመሆኑ ሰውን የመግደል መብት ማን ለማን ይሰጣል? የሰውን ልጅ ለመግደል እንዴትስ እንዲህ ሊቀል ይችላል? ሊያውም ባሰቃቂ መንገድ። በዚህ እጅግ ዘግናኝ ሁኔታ ያላዘነ ያልታመመ አለመታመም ምርጫ አይደለም ወይም የሚቻል አይመስልም። የሚጠይቀውም ሰው መሆንን ብቻ ነው። እናም አጥንት ዘልቆ ውስጥን ይበረብራል። በኢትዮጵያ የኮሮና ቫይረስ ወረርሽኝን መዛመት ለመከላከል የተቋቋመው በውጭ ሀገር የሚኖሩ ኢትዮጵያውያን ከፍተኛ ባለሙያዎች አማካሪ ቡድን አባላትም የዚህን ህመም ፈተና እንዲህ ነበር የጠየቁት።
በጣም አስደንጋጭ ስለሆነ እና ኢትዮጵያንም ከፍተኛ አደጋ ላይ ሊጥላት የሚችል እንደሆነ ተሰማ እና ስለ ኮቪድ-19 መነጋገሩም ጠቃሚ ቢሆንም ግን መጀመሪያ መቼም ሀገር ያስፈልግ አገር ሲኖር ነው ማልቀስ የሚቻለው ይባላል። ነው ሰው ሲሞት አገር ይለቀሳል። አገር የሞተ እንደው ወዴት ይደረሳል ነው።
ይሄ የፖለቲካ ፓርቲ ጉዳይ ሳይሆን አገርን የሚረብሽ ጠቅላላው የሚያውቅ ስለሆነ በዚህ ወቅት ላይ ዝም ብለን ቁጭ ብለን የተሰማንን ሳንገልጽ ማለፍ ታሪክም የሚወቅ ስለሆነ አንድ ሰው በትግሬነቱ በአማራነቱ በኦሮሞነቱ መሞት የለበትም። ሄት ክራይም ትክክል አይደለም።
ፕሮፌሰር ዮናስ እንዳለገዳና ፕሮፌሰር እናውጋው ማህሪ ናቸው። ሰፋ ላለ ውይይት ቆየት ብለው ይመለሳሉ። ሎስ አንጀለስ በሚገኘው የአሜሪካ ድምጽ ስቱዲዮ ከሶስት ሃይማኖት አባቶች ጋር በዚሁ ርዕሰ ጉዳይ ዙሪያ የተካሄደ ውይይት የህወሓትና የኢትዮጵያ ፌዴራል መንግስት ሰሞንኛ ፍጥጫ ከምሽቱ ዝግጅቶች ውስጥ ተካተዋል። የምንጊዜም የሚመስል ከዘመን ዘመንም ተሸጋግሮ የሚመጣ ከኛ የቀደሙት ብዙዎች ደጋግመው የጠየቁት ጥያቄ ነው። እኔ ማንኝ? የምኖር የኑሮ ፋይዳስ ምንድን ነው? ለምን ተፈጠርኩ? ነኝንና የመሳሰሉት ግዙፍ የህይወት ጥያቄዎች ጨምሮ በተለይ በዚህ አሳዛኝ ጊዜ ውስጥ ሁሉም የመግደል ስልጣን ለራሱ የሰጠውም ሌላውም ራሱን መጠየቅ ያለባቸው ጥያቄዎች ይመስላሉ። አሁን ከመቼውም ቀረብ አድርገን ራሳችንን ልንፈትሽባቸው ያለንበት ቦታ ግድ ይላል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በታሪክ ማስታወሻው በቀደመው ፕሮግራማችን በገባው ቃል መሰረት ከአንድ የቀድሞ እውቅ የስፖርት ጋዜጠኛና ገጣሚ ህይወትና ስራዎች ጋር ያቆየናል። እሁድ ሐምሌ 5 2012 ዓ.ም ምረት ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነ ፍሳዬ ነኝ። ሱዳን የሴቶችን ግርዛት የሚያግድና ሙስሊም ያልሆኑ ሰዎች የአልኮል መጠጥ እንዲጠጡ የሚፈቅድ ሕግ ማውጣቷን የፍርድ ሚኒስቴር ትናንት አስታውቋል። ይህ እርምጃ ለአራት አስርተ ዓመታት ለሚጠጋ ጊዜ ያህል ዘልቆ የነበረውን የሴቶችን ነፃነት የሚገድበውን አክራሪ እስላማዊ ፖሊሲን ቀልብሷል ማለት ነው። የሱዳን ሉዓላዊ ካውንስል በተጨማሪም ሴቶች ከልጆቻቸው ጋር ሆኖ ለመጓዝ ከፈለጉ ወንድ ከሆነ ቤተሰብ አባል ፈቃድ ማግኘት ያስፈልጋቸዋል የሚለው ሕግንም እንዲቀር አድርገዋል። የሀገሪቱ ጠቅላይ ሚኒስትር አብዱላ ሐምዶክ የፍርድ ስርዓቱን በማሻሻል ተግባር የተወሰደ ወሳኝ እርምጃ ነው በማለት አሞግሰውታል። ለሴቶች መብት የቆሙት ወገኖች ረጅም ጊዜ ሲጠበቅ የነበረው እርምጃ መወሰዱ እንዳስደሰታቸው ገልጸዋል። ነገር ግን የሴቶች ግርዛት በህብረተሰቡ ዘንድ ሰርጾ የቆየ ባህል መሆኑን በማስታወስ አስጠንቅቀዋል። ማንኛውም በሴቶች ላይ የግርዛት ተግባር ሲፈጽም የተገኘ ሰው በሶስት ዓመታት እስራት እንደሚቀጣ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የማሊ ፕሬዚደንት ኢብራሂም ቦብካር ኬይታ በሳምንቱ ማብቂያ ላይ አራት ሰዎች መንገዶች ላይ በተደረገው የተቃውሞ ሰልፍ ከተገደሉ በኋላ የሀገሪቱን ህገ መንግስታዊ ፍርድ ቤት አፍርሰዋል። ከይታ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ባቀረበው ምክረ ሀሳብ መሰረት አንዳንዶቹን አጨቃጫቂዎችን አስመልክቶ የማጣሪያ ምርጫ እንዲካሄድ እንደሚያደርጉ ተናግረዋል። የተቃውሞ መሪዎች ግን የተወሰደው እርምጃ በቂ አይደለም በማለት ፕሬዚዳንቱ ከስልጣን እስከሚወርዱበት ጊዜ ድረስ ተቃውሞ ማካሄዱን አናቆምም ብለዋል። ኢራን ውስጥ 176 መንገደኞችን ያሳፈረ የዩክራይን አይሮፕላን በያዝነው ዓመት ወድቆ የተከሰከሰው በስህተት ነው ስትል ኢራን አስታውቃለች። ከተሳፋሪዎቹ በሕይወት የተረፈ የለም። የአይሮፕላን በረራን የሚከታተለው ሬዳርን የማስተካከል አሰራርን በተመለከተ ተግባር በተሰራ የሰው ልጅ ስህተት ምክንያት ነው ይላል የኢራን የሲቪል አቪዬሽን ባለስልጣን። የሬዳሩ በሚገባ አለመስተካከል በአሰራሩ ላይ የ107 ዲግሪ ስህተት አስከትሏል ስትል ኢራን አስታውቃለች። የዩክራይኑ የመንገደኞች አይሮፕላን ተመቶ የወደቀው የኢራን የመከላከያ ስርዓት በከፍተኛ የተጠንቀቅ ይዘት በነበረበት ሁኔታ ነው ተብሏል። ከኢራን ከፍተኛ ወታደራዊ ጀነራሎች አንዱ ኢራቅ ውስጥ በዩናይትድ ስቴትስ የሚሳይል ጥቃት ከተገደሉ በኋላ ማለት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ስለ ኮቪድ-19 አጫጭር ዜናዎች። የኮሮና ቫይረስ መዛመት በአንዳንድ የዓለም ክፍሎች ሽግግር መውጣት እንደቀጠለ ታውቋል። የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በአሁኑ ወቅት በዓለም ዙሪያ ከ12.7 ሚሊዮን በላይ የኮቪድ-19 በሽተኞች አሉ። የሞቱት ደግሞ ከ3.2 ሚሊዮን በላይ ናቸው። ዩናይትድ ስቴትስ ውስጥ ከ3.2 ሚሊዮን በላይ የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል። ከ134,000 በላይ የሚሆኑት ደግሞ ሕይወታቸውን እንዳጡ ታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለመጀመሪያ ጊዜ የአፍና የአፍንጫ መሸፈኛ ጭንብል አድርገው በታዩበት ትላንት ዕለት ብቻ 66,528 አዲስ በቫይረሱ የተያዙ ሰዎች መኖራቸው ተገልጿል። ፕሬዚዳንቱ ጭንብል ያደረጉት ዋልተር ሬድ በተባለው ብሔራዊ ወታደራዊ ሆስፒታል በሄዱበት ወቅት ነው። ትራምፕ የኮሮና ቫይረስን መዛመት ለመከላከል ሲሉ ጭንብል በሚያደርጉ ጋዜጠኞችና ሌሎች ሰዎች ላይ ሲያፌዙ ቆይተዋል። አንዲት አባታቸው በቫይረሱ ተይዘው የሞቱባቸው ሴት ግልጽ የሆነ የአመራር ብቃት አላሳዩም ያሏቸውን የአሜሪካ ባለስልጣኖች ለአባታቸው ሞት ተጠያቂ ማድረጋቸውን ዘ አሪዞና ሪፐብሊክ የተባለው ጋዜጣ ዘግቧል። የአሜሪካ ፖለቲከኞች የኮሮና ቫይረሱ መዛመት ክብደትን ለመቀበል ባለመፈለግ አደጋውን ለማቅለል የሚያስችሉ ወሳኝ መመሪያዎችን ለማውጣት ባለመቻልና ፍላጎት ባለማሳየት የአመራር ጉድለት አሳይቷል በማለት መንቀፋቸውን ጋዜጣው ጠቁሟል። ደቡብ ካሮላይና ትላንት ከ2200 በላይ አዲስ የቫይረሱ በሽተኞች መገኘታቸውን አስታውቃለች። ሉዚያና ደግሞ ከ2600 በላይ አዲስ የቫይረሱ በሽተኞች እንዳሉ ባለፈው አርብ አስታውቃለች። የኮሮና ቫይረስ በሽታን ሲያጣጥሉ የቆዩት የብራዚል ፕሬዚደንት ጀር ቦልሶናሮ በቫይረሱ እንደተያዙ ባለፈው ማክሰኞ ከተገለጸ ወዲህ ተለይቶ መቆየት ከጀመሩ የመጀመሪያውን ሳምንት ተያይዘውታል። ለወራት ያህል ሲያፌዙበት የቆየውን የአፍና የአፍንጫ ጭንብል ማድረግና የአካል ርቀት መጠበቅ መመሪያን መከተል ግድ ሆኖባቸዋል። ባለቤታቸውና ሁለት ሴት ልጆቻቸው ተመርምረው ከቫይረሱ በሽታ ነፃ መሆናቸውን የፕሬዚዳንቱ ባለቤት ትናንት ተናግረዋል። ሜክሲኮ ትላንት ከ6000 በላይ አዲስ የኮቪድ-19 በሽተኞች ማግኘቷን ገልጻለች። ሩሲያም ከ6000 በላይ አዲስ የቫይረሱ በሽተኞች እንዳሏት ዛሬ ጠቁማለች። አድማጮች፣ የምሽት ዜናችን እዚህ ላይ አብቅቷል። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እንደምን ሰነበታችሁ? እንደምን አመሻችሁ? እሁድ ሐምሌ 5 2012 ዓ ም ለምሽቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሰው ሰው በውቀት በሐሳብ ጨርቅ ካልተወለወለ ስብና ከምግባር ቆሻሻ ገንዳ ውስጥ አድፎ ከተጣለ ያንደበቱ አውታሮች በጎን ካልተቀኙ መልካም ካላዜሙ የህሊናው እግሮች ፍቅርን ካልተጫሙ የመኖሩ ቅኔ ካልነጠረ ወርቁ ካልቀለጠ ሰሙ ሐቅን ላልቆረበ ጥበብ ላልቀመሰ ነውሩን ላልገደለ ሰው መባል ነው እንጂ ሰው መሆን የታለ? ገጣሚ ቴዎድሮስ ጸጋይ ነፍሰ ጡር ስንኞች በሚል ርዕስ በ2001 ዓ.ም ተመረቀሳተመው ሁለተኛ አትም የግጥም መድብሉ ባገኘናት ሰው ሰው በተሰኘችው የሳምንቷ ምርጥ ግጥም የራዲዮ መጽሔት ዝግጅታችንን ጀምረናል። ቴዎድሮስ ጸጋይን ለግሩም ግጥሙ አመሰግናለሁ። አሁን የምሽቷን ቀዳሚ ስልት እናስከትል። አድማጮች ዛሬ ታዲያ ሙሉ የሙዚቃ ምርጫዎቻችን በሙዚቃ መሳሪያ ብቻ የተቀነባበሩ ስልቶች ናቸው። እቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ ይፋሻው በተጫወተው የአንጋፋው ሙዚቀኛና መምህር ፕሮፌሰር አሸናፊ ከበደ እረኛው ባለዋሽንት ነው አንድ የምንለው። አንጋፋውን ሙዚቀኛና መምህር ፕሮፌሰር አሸናፊ ከበደን እረኛው ባለዋሽንት እቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ ይፍራሽ አንድ ተጫውተው ነበር የሰማነው። እናመሰግናለን። አሁን ወደ መጽሔት ማስታወሻ። ይልቁንም ደግሞ ባሰቃቂ መንገድ ሲፈጸም ማየት አጥንት ዘልቆ ውስጥን ይበረብራል። ማምን አደረሰ የሚለው ጥያቄ በዚህ ደረጃ ሲታይ ከሁለተኛው ረድፍ የሚቀመጥ ይመስላል። በዚህ እጅግ ዘግናኝ ሁኔታ ያላዘነ ያልታመመ አለመታመም ምርጫም አይደለም ወይም የሚቻል አይመስልም። የሚጠይቀውም ሰው መሆንን ብቻ ነው። እናም በዚሁ መንፈስ የቀረበ ሐሳብ ነው ለዚህ ውይይት መነሻ የሆነው። በኢትዮጵያ የኮሮና ቫይረስን ወረርሽኝ መዛመት ለመከላከል የተቋቋመው በውጭ ሀገር የሚኖሩ ኢትዮጵያውያን ባለሙያዎች ከፍተኛ አማካሪዎች ቡድን ሁለት አባላት ናቸው። የኮቪድ-19 ፈተናዎች በተለይ ባለፈው ሳምንት በነበሩት ሁኔታዎች ውስጥ ሊያስከትል የሚችለው አደጋ ያሳደረባቸውን ስጋት፣ በወንጀለኞች ጥቃት የተገደለው ወጣት አርቲስት ህይወትና እርሱን ተከትሎ የሚፈጸሙ የግፍ ግድያዎች ያሳደረባቸውን የህመም ስሜት ይገለጡበትንና በአገር ላይ የደረሰ ስብራት ወይም አደጋ ያሉትን ይጠይቃሉ። ለዝግጅት ክፍላችን እንግዳ ባይሆኑም ራሳቸውን በሚያስተዋውቁበት ነው የምንደረደረው።
አመሰግናለሁ አሉላ። ለረጅም ጊዜ ነው የምንታወቀው አብረን የምንሰራው። እናውጋው ማሪ ይባላለሁ። በሙያዬ ኒውሮሎጂስት ነኝ፣ አዲያንግት ክሊኒካል ፕሮፌሰር እና እዚህ ያለሁበት ሆስፒታል የስትሮክ ፕሮግራም ሜዲካል ዳይሬክተር ነኝ።
ዮናስ እንዳለ ገዳ እባላለሁ። ብዙ ጊዜ ኢንተርቪው አድርገኸኛል አሉላ። አሁን ያለሁት ባሮ ኒውሮሎጂካል ኢንስቲትዩት ውስጥ ነው እና ሳይኪያትሪስት እና ቢሄቨራል ኒውሮሎጂስት ነኝ። የኒውሮሎጂ እና ሳይኪያትሪ ፕሮፌሰር ነኝ እዚህ ባሮ ኒውሮሎጂካል ኢንስቲትዩት ውስጥ። አመሰግናለሁ።
አመሰግናለሁ እንግዶቼ። በውጭ ሀገር የምትኖሩ ኢትዮጵያውያን ባለሙያዎች ያቋቋማችሁት የኮቪድ-19 ከፍተኛ አማካሪ ቡድናችሁ አማካኝነት የወጣ መግለጫ ነው ለዚሁ ውይይት መነሻችን። በቅርቡ በኢትዮጵያ ውስጥ የደረሰ አሳዛኝ ገጠመኝም መነሻ ያደርጋል። የአርቲስት ሀጫሉ ሁንዴሳን ግድያ አስመልክቶ ያወጣችሁት የጋዜጣዊ መግለጫ ከጄ ገብቷል። በእንግሊዝኛ የተጻፈውን የዚህን መግለጫ ሀሳብ ወደ አማርኛ መልሼ ፕሪ ነገሮቹን አንድ ሁለቱን ላንሳና ጥያቄን አስከትላለሁ። ለአድማጮች በመግለጫቸው ያነሳችኋቸውን ቁም ነገሮች ላካፍልና በዚህ መግለጫችሁ በወጣቱ አርቲስት ግድያ የተሰማችሁን ሀዘን ትገልጣላችሁ። ለቤተሰቦቹና ለወዳጅ ዘመዶቹም መጽናናትን የምትመኙ መሆናችሁን ይዘረዝራል። ግድያ ሆን ተብሎና ተውጠንጥኖ የተፈጸመ ነው ብላችሁ እንደምታምኑ ያስረዳል። በዚህም ሳቢያ የወንጀሉ ፈጻሚዎችና ተባባሪዎች ህጉ በሚያዘው መሰረት እንዲጠየቁ፣ ምርመራው በብቃትና በአስቸኳይ እንዲካሄድም ይላል መግለጫችሁ። ለህዝቡም ሙሉ በሙሉ ግልጽ እንዲደረግ ነው የሚጠይቀው። አያይዛችሁም በአርቲስቱ ላይ የተፈጸመውን ግድያ ተከትሎ በዘፈቀደ በንጹሐን ዜጎች ላይ የተፈጸሙ አሰቃቂ ግድያዎችና ጥቃቶችን ታወግዛላችሁ። ወንጀለኞቹ ተጣርተው በህጉ መሰረት በአስቸኳይ ለፍርድ እንዲቀርቡም ጠይቃችኋል። በመጨረሻም መንግስት ምርመራውን አሳማኝ በሆነ ግልጽ አሰራር እንዲያከናውን፣ ውጤቱንም ያንኑ ያህል ግልጽ በሆነ መንገድ በሰዓቱ ለህዝብ እንዲያደርስ ወይም ይፋ እንዲያደርግ አጽንኦት ይሰጣል መግለጫችሁ። ሌሎች ተጨማሪ ዝርዝሮች ወደኋላ የምናነሳቸው አሉ። ብዙውን ጊዜ የምትታወቁት ከጤና ጋር በተገናኙ ጉዳዮች ላይ ሙያዊ አገልግሎት ለመስጠት እንደ ዜጋ የሀገራችሁን ጉዳይ ላይ ይገባናል በሚል ከምታደርጓቸው እንቅስቃሴዎች ውጪ እንዲህ በተሰባሰበ መንገድ ድምጻችሁን ስታሰሙ ማየት የተለመደ አይደለም እና በእርግጥም ይሄ ራሱ ክስተቱም ያልተለመደ ምናልባትም እጅግ አሳዛኝ የሚባል ከዚህ ቀደም ያልታየ እንደመሆኑ ምክንያት ሊሆናችሁ እንደሚችል መገመት ይቻላል። እስኪ የመግለጫችሁን ጥሪና በየግልም ያላችሁን ሀሳብ በየተራ ንገሩን። ፕሮፌሰር ናውጋው ከርሶ ልጀምር።
አመሰግናለሁ አሉላ። እንደተባለውም እንዳልከውም ልክ ነው። ከአርቲስቱ ሀጫሉ ሞት በኋላ በኢትዮጵያ በተነሳው የሰላም መረበሽ ሁሉንም ዜጋ ነው ያሳሰበው። እኛ እንዳልከውም እኛ የተሰባሰብነው በኮቪድ-19 ምክንያት እና ይሄ በአምባሳደሩ አምባሳደር ፍጹም በዋሽንግተን ዲሲ ያሉት በእሳቸው ጥሪ መሰረት ኢትዮጵያን ዲያስፖራ ሀይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ-19 በሚል ነው የተሰባሰብ ነው። እና ይህ ስብስብ በየቀኑ 2-3 ሰዓት በሳምንት ደግሞ በአጠቃላይ ካውንስሉ እና ከአምባሳደሩ ጋር ስብሰባ እናደርጋለን። እና ይህ ስብሰባውም ስለ ወገን በተለይም ደግሞ ለመጀመሪያ ጊዜ ከዚህ በፊት መጀመሪያ በዓለም ላይ ጥቃት ሲመጣ አፍሪካ ነበረች የምትጠቃው። በዚህ እንደ ድል ሆኖ አሁን ሌሎቹ ሀያላን ሀገሮች ተጠቅተው ከነሱ ትምህርት በመማር እኛ እንዳልኸውም እኛ የተሰባሰብነው በኮቪድ-19 ምክንያት እና ይሄ በአምባሳደሩ አምባሳደር ፍጹም በዋሽንግተን ዲሲ ያሉት በእሳቸው ጥሪ መሰረት ኢትዮጵያን ዲያስፖራ ሀይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ-19 በሚል ነው የተሰባሰብ ነው። እና ይህ ስብስብ በየቀኑ 2-3 ሰዓት በሳምንት 3-4 ሰዓት በሳምንት ደግሞ ከዘሆል በአጠቃላይ ካውንስሉ እና ከአምባሳደሩ ጋር ስብሰባ እናደርጋለን። እና ይህ ስብሰባውም ስለ ወገን በተለይም ደግሞ እኛ ደግሞ ለህዝባችን ለሀገራችን ይጠቅም ዘንድ ይህንን ውይይት እያደረግንና ከኢትዮጵያም ጓደኞቻችን ጋር ከፖሊስ ሜከሮች ጋር በህብረት እየሰራን እያለ ነው ይህ የተፈጠረው። እንግዲህ ምንም እንኳን እኛ ኮቪድ ላይ ብንፈጠርም አገር መጀመሪያ ትቀድማለች። የህዝብ ኮቪድም ብዙ ሰው እንዳይሞት ነው፣ አገር እንዳትረበሽ ነው። ግን በድንገት እንደዚህ አገርን የሚረብሽ ነገር ሲመጣ እና እኛ ደግሞ ከህዝቡ የምንለይ አይደለንም፣ ሙያችን ነው እንጂ የሚለይ ኢትዮጵያዊነታችን ከህዝቡ አይለይም። እንዲያውም ይህንን እንደ ፖለቲካ አይደለም እያየ ነው። ይሄ የፖለቲካ ፓርቲ ጉዳይ ሳይሆን ሀገርን የሚረብሽ የዲቨሎፕመንትን የፒስ ጠቅላላውን የሚያውቅ ስለሆነ በዚህ ወቅት ላይ ዝም ብለን ቁጭ ብለን የተሰማንን ሳንገልጽ ማለፍ ታሪክም የሚወቅ ስለሆነ አንድ ሰው በትግሬነቱ፣ በአማራነቱ፣ በኦሮሞነቱ መሞት የለበትም። ሄት ክራይም ትክክል አይደለም። ሰላም መኖር መቻል አለብን። ያጠፉ ደግሞ ክራይም የሰሩ ሰዎች ደግሞ እንደ ማንኛውም ሀገር ላይ በህጉ የሀገሪቱ ደንብና ስርዓት እነዚያን ሰዎች ትክክለኛ የሆነው ጀስቲስ ሊወሰድ ይገባል እና እስከዛሬ እስከምንዋራበት ጊዜ 239 ሰው ሞቷል። ወደ 3500 ሰው ታስሯል። እንግዲህ በጣም ዝነኛው አርቲስቱ ብዙ ሰው እንዳሉት ከ239 በላይ ሰው ሞቷል እና ይሄ የሚያሳስብ ጉዳይ ነው።
መልካም አመሰግናለሁ ፕሮፌሰር ናውቃው። ፕሮፌሰር ዮናስ ከዚህ ቀደም ግጭቶችን የሚመለከት በማህበረሰቦች ላይ የሚያደርሱትን ጉዳት የሚመለከቱ ሀሳቦች ላይ የመወያየት እድል ነበረን። እንዲህ ያለ የከፋው ነገር እንዳይመጣ ነው እንደዛ ያሉ ውይይቶች ከዚህ ቀደም የተደረጉት። በእርግጥ መሰል አደጋዎች በማህበረሰብ ላይ በደረሱበት ባለፈው 2 ዓመት ጊዜ ውስጥ አንዳንድ ነጥቦች ተነስተዋል። የአሁኑ ግን ከዚያም የከፋ ይመስላል። እስኪ እርሶም የበኩሎን ሀሳብ ያካፍሉን መግለጫቸው ላይ የተነሱትን ጨምሮ።
እኔ ፕሮፌሰር እናውጋው አድርጎ አጠቃሎታል። የእኛ ኮሚቴ የተቋቋመው የአማካሪ የሳይንስ አማካሪ ነው በኮቪድ በሚመለከት እና ዶክተር እናውጋው ነው ሊቀመንበርነት ይመራው እና ዶክተር ዮናስ ብሩ ደግሞ ተባባሪ ሊቀመንበር ሆኖ ነው የሚመሩት እና ብዙ ሰዎች አሉበት በየሙያው በተላላፊ በሽታ ፕሮፌሰር፣ የኮሎምቢያ ዩኒቨርሲቲ የፐብሊክ ሄልዝ ፕሮፌሰር፣ የዌስት ቨርጂኒያ ዩኒቨርሲቲ የኤፒዲሚዮሎጂ ዲፓርትመንት ሊቀመንበር፣ ብዙ ሰዎች አሉበት እና ይሄ የአጫሉ እስካሁን ድረስ ሁሌኛ የምንነጋገረው አጀንዳችን ስለ ኮቪድ ነው። ነገር ግን የአጫሉ መገደል ድንገት በጣም አስደንጋጭ ስለሆነ እና ኢትዮጵያንም ከፍተኛ አደጋ ላይ ሊጥላት የሚችል እንደሆነ ተሰማ እና ኢትዮጵያን አደጋ ላይ የሚጥል ነገር ያለ ስለ ኮቪድ-19 መነጋገሩም ጠቃሚ ቢሆንም ግን መጀመሪያ መቼም አገር ያስፈልጋል። አገር ሲኖር ነው ማልቀስ የሚቻለው ይባላል። ሰው ሲሞት አገር ይለቀሳል። አገር የሞተ እንደው ወዴት ይደረሳል ነው እና ስለዚህ ተከራክረንበት ነው ይሄ ነገር እንዲሁ ዝም ብለን ከዳር ሆነን የምናርስት አይደለም። ይሄ የፖለቲካ አቋም ሳይሆን የሁሉንም ሰው ቀልብ የያዘ ዘፋኝ ኢትዮጵያውያን በሙሉ ብሔር ሳይለይ የኦሮምኛ ዘፈን ቢዘፍንም አማራም፣ ትግሬም፣ ኦሮሞም ሁሉም ሰው የሚወደው ዘፋኝ ነው። እንደዚህ አይነት ደግሞ ዘፋኞች እንዳጫሉ እንዲህ አይነት ሰዎች የስነ ልቦና የህዝቡን ሳይኮሎጂካል ሜካፕ የሁላችንም መንፈስና ስነ ልቦና የሚወክሉ ሰዎች ናቸው። ስለዚህ እንደዚህ አይነት ሰው ሲገደል አገሪቱ ላይ እንደመተኮስ ለዚህ ነው ሁላችንም የተደናገጥ ነው እና ስለዚህ ቢያንስ ዝም ማለት የለብንም። ይሄ ወንጀል ነው። ወንጀሉ በአጭር ጊዜ ውስጥ ተጣርቶ ለህዝብ እንዲቀርብ የመጠየቅ ከዛ ቀጥሎ ደግሞ በሚያሳዝን ሁኔታ ወዲያውኑ ያን ተከትሎ ደግሞ ለሰዎች መገደል ያ ነገር በጣም የበለጠ አሳሳቢ ነው እና ይህንን ነገር ነው ያቀረብነው። በዚህ ላይ ደግሞ እንዳልከውም አሉላ፣ እንዲህ አይነት ነገሮች ከዚህ በፊትም ሲሆኑ አውርተናል በተለያየ ጊዜ በቪኦኤ። ይሄ ያጫሉ ግድያ እና ከዛ በኋላ ያለው ነገር ኢትዮጵያ ትልቅ አደጋ ላይ ያለች ነው ይመስለው።
ከእርሶ ልጀምርና ወደ ፕሮፌሰር እናውጋው የምመለስበት ሌላ ተከታይ ጥያቄ ላንሳ። እርሶም እንደገለጹት በሌሎች መድረኮችም እንደታየው ያን አይነት ጥቃቶች እየተፈጸሙ ነው። በእርግጥ ማ ቤቱ ጋር ጥቃት እንደፈጸመ በምርመራና በሕግ የሚታይ ነው። በትክክል ተጨባጭ መረጃዎች መቅረብ አለባቸው። ነገር ግን ያን አዝማሚያ መያዙ አሁን እናንተ የባለሙያዎች ስብስብ ሆኖ ከተለያየ ብሔር ነው የምትመጡት፣ ያ መለያችሁ አይደለም። በኢትዮጵያዊነታችን የተሰባሰባችሁት ህዝብ ላይ የሚደርሰው አደጋ ያሳስበናል በሚል በሙያችሁ ልትረዱ ነው የተገናኛችሁት። ይሁን እንጂ እንደ ማንኛውም ኢትዮጵያዊ እናንተም ከተለያየ ብሔረሰብ ነው የምትወለዱት እና ያ ምንድን ነው እንደው በዚህ ሰዓት ትርጉም ያለው ነገር ልትነግሩ የምችሉት ያናነት አዝማሚያ ማቆሚያም አይኖረውም እና በዚህ እሱ ላይም እንደው አንዳንድ ሀሳቦችን ብትነጥቁ። ፕሮፌሰር ዮናስ ከርሶ ጀምሬ አሁን ደግሞ ወደ ፕሮፌሰር እናውጋው ሄዳለሁ።
በእርግጥ እንዳልከው አሉላ፣ እዚህ እኛ ኮሚቴ ውስጥ በእርግጥ ማን የማን ዘር ብለን አልተቆጣጠርንም። ስራው ነው ያገናኘን እና ግን አሁን በአጋጣሚ መለስ ብዬ ሳስበው ሁሉም አለ፣ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ ሁሉም ያለበት ነው እና ግን ለአንድ ቀን ይህንን አላሰብነውም። ሁሉ ጊዜ ስራ ላይ ነው እና ሌላውም ህብረተሰብ እንደዚሁ ነው። የኢትዮጵያ ህዝብ ሪሊ በእውነት አንድ ላይ ተጋብቶ ተዋልዶ የሚኖር ህዝብ ነው፣ ተፋቅሮ የሚኖር ህዝብ ነው እና ምንም ነገር እንደዚህ በቀላሉ የሚለያየው አይደለም እና ብሔር ተኮር ነገር አሳስበዋል፣ ያሳዝናል። ብዙ ሰዎች ሞተዋል። ዶክተር ናጋ እንዳለው ደግሞ ብዙ ሰዎች በሺዎች የሚቆጠሩ ታስረዋል። አደጋ እስር ቤት አሁን ጥንቃቄ ማድረግ አለባቸው። ስለ ኮቪድ ሱፐር ስፕሬደር የሚባለው አንዱ አንድ ቦታ ላይ ሰው ብዙ ሲሆን ያ አደጋ አለ እና እንደሰማሁት አንዳንድ ጥንቃቄዎች እየተደረጉ ነው እና መጠናከር አለበት። በተቻለ መጠን የኮቪድ ጥንቃቄ በጣም ያስፈልጋል። እርግጠኛ ነኝ አሁን ከብዙ ቀናት በኋላ ምርመራ ሲደረግ በየከተሞቹ ብዙ አደጋ የደረሰበት መውደም የደረሰበት ቦታ የኮቪድ ስርጭት የሚስፋፋ ይመስለኛል እና ይሄ ነገር በብዙ አቅጣጫ አደገኛ ነገር ነው።
ፕሮፌሰር ናውጋው
እንግዲህ በተለይም የተማረው ክፍል በሁለት አይነት ነገር ነው የማየው። እኔ ወደ ገጠር አሁን በምንሄድበት ጊዜ ህዝቡ ታይም ማጆሪቲው አንድ ማን ስልጣን ላይ አለ ማን ነው ምንድን ነው ብለው ብዙ የሚያራርቃቸው አይመስለኝም። የኦሮሞ ገበሬ፣ የአማራ ገበሬ፣ የትግራይ ወደ ሳውስ የተለያዩ ኑሯቸው አንድ ነው። ኤሌክትሪሲቲ በደንብ የላቸው፣ ጥሩ ክሊኒክ የላቸው፣ ላይ ከእጅ ወደ አፍ ነው። ይሄ ትልቁ የፓወር ስትራግሉ እንግዲህ የተማረው ሰው ጋር ነው። ከተማረው ደግሞ ተምሮ አሁንም እኛ ኢትዮጵያ ውስጥ በዛ በአንድ ማረሻ ናት፣ ያች እንኳን ሁለት ሶስት አልሆነችም እና ይሄ ሁሉ ትምህርት እዚህ ተደርሶ እንዴት ነው ድሮ መሬት ላራሽ ተባለ ምናምን ተባለ እና ዙረን አልረዳ ነው። ይሄ አሁን ይሄ የሚውጠነጠነው ሁሉ ታሪኩ ትክክል አይደለም ይሄ የሚለው ሰፊው የኛ ወገናችን የሆነው በገጠር እያረሰ የሚኖረው ህዝብ አይደለም ይህንን የሚጠይቀው እና ብዙ መወናበድ አለበት እና ይሄ ነገር ደግሞ ዞሮ ዞሮ ደግሞ ለሁሉም ሀገር አንድ ኢትዮጵያ ናት ያለችው፣ ሌላ ኢትዮጵያ ያለችው ሁሉም ላይ ሌላ ከኢትዮጵያ ወጥቶ እንዲያው እንደኛ እንዲሁ በአጋጣሚ ሾልኮ ካልሆነ የእኛ ህዝብ ያለችው አንድ ሀገር ናት፣ ኢትዮጵያ ናት። ስለዚያች ሀገር ለመኖር መከባበር፣ መስማማት፣ መደማመጥ ያስፈልጋል። ሌላው ደግሞ ይሄ አሁን የመጣ ብቻ ሳይሆን ያለመስማማቱ ዲግሪ እና ይለያያል። አሁን እኛ ብዙ ጊዜ ሁሉም ይመጣና እነንተና ናቸው እንደዚያ ውስጥ ቆጠራ ሲገባ ባይገርምህ እስካሁን ድረስ ያጠፋውም ይቅርታ ጠይቆ የሚያውቅ እኔ ሰምቼ አላውቅም። ብዙ ወጣት ሬድ ቴረር ተብሎ ማት ህዝብ አልቋል። ብዙ የፖለቲካ ፓርቲዎች ብዙውን ወጣቱን አሰልፈዋል። ሶሻሊዝም ገብቶ ላይክ ንብረቱንም ቤቱንም አውድሟል። ብዙ ሰዎች ተገድለዋል። ብዙ ነገር ላይክ ከመጀመሪያ ጀምሮ ጠፍቷል። ግን በኢትዮጵያ የፖለቲካ ሲስተም ውስጥ ይቅርታ የሚል ነገር ኑሮም አያውቅም። አሁንም ደግሞ አሁንም ያለው ብዙ ነገር የፓወር ስትራግል ነው። ምክንያቱም አሁን እኮ በፓወር ላይ አሁን አብረው ለረጅም ጊዜ አብረው የኖሩ በቅርብ ጊዜ ነው ፓወር ላይ ነው መለያየት የመጣ አለመግባባት የመጣ እንጂ ሌላ የኢትዮጵያ ላይ ህልውናዋን ሌላ ህልውናዋ ላይ አይደለም። ብዙ አለመግባባት ያለው ፓወር ላይ ነው እና እንደነዚህ አይነት ነገሮችን ይቅርታ መደራረግን ሪኮንሲል የሚደረግበትን ዲሞክራሲን ቦታ የሚኖረውን መደማመጥን እንጂ አንዱ አንዱን በመወነጃጀል አገር ወደፊት ልትሄድ አትችልም። እና ለምሳሌ አሁን አሜሪካ እና ጃፓንን ብንወስድ ሂሮሺማ፣ ናጋሳኪ በአቶሚክ ቦምብ እንደሱ ተደብድበው ዛሬ ጓደኛ ሆኖ አንድ ላይ ይነግዳሉ። ጀርመንን ጀርመንና እስራኤል እንደዚህ አይነት ነገር ለታሪክ ኃይለኛ ተብሎ የሚወራ ለሰዎች እንደትምት የሚጠቀስ ዛሬ በህብረት ይነግዳሉ። እኛ በትንሹም ፕሮብለም ለራሳችን ጥቅም ስንል ያጋነን ብዙ ሰው ያልፋል። ለምሳሌ የኤርትራና የኢትዮጵያ ጦርነት ከመቶ ሺህ ሰው በላይ አለቀ። እና ለምንድን ነው ሲባል ሪዝን እንኳን በደም ግልጽ አይደለም። ወይ እዛ ላይ ዘይት የለ ወይ ወርቅ የለ ወይ ናሽናል ሴኩሪቲ ኢሹ የቦርደር ኢሹ አይደለም። ዝም ብለው የተወሰኑ ግሩፖች ባለመግባባት ነው። እና እኛ ከታሪክም ልንማር ይገባናል። ላይክ እዚህ አሜሪካን ሀገር ስሌቨሪ አለ ነው እና ኢት ዋዝንት ራይት ትክክል አልነበረም። ግን ወደኋላ መመለስ አሁን ከኋላው እየተማር ወደፊት እንዴት ነው ምንድን ነው ማድረግ ያለብን? ምክንያቱም አሁን ሶስታችን አለን። ሶስት አንተ ፕሮፌሰር ዮናስ እኔ አለን። ሙያችን ይለያያል። እኔና ፕሮፌሰር ዮናስ እንኳን ተመሳሳይ አንድ አይነት ነው። ሆኖም ግን አንዱ ከአንዱ የበለጠ ኢትዮጵያዊ አይደለም። ሁላችንም ይኳል ኢትዮጵያዊ ነው። ያንን መከባበር አለብን እንጂ አሁን እኔና አንተ ተማሪ ብንሆን እሱ ብቻ ፕሮፌሰር ቢሆን ፕሮፌሰር ስለሆነ በኢትዮጵያዊነቱ ደግሞ ከኛ የበለጠ ኢትዮጵያዊ አይሆንም። እና ያችን ቤዚክ የሆነችዋን ፕሪንስፕልስ አንድ ኢትዮጵያዊነት ያለችን እና ያቺ ኢትዮጵያ ደግሞ ከመቶ ሚሊዮን በላይ ሕዝብ አላት፣ ከመቶ ሚሊዮን በላይ ድምፅ አለው። እና አንዳንድ ደግሞ ሰዎች እንደሚሉት እንዴት ነው ፖለቲክስ ኢዝ ላይክ ቤሊ በተን ኤቭሪባዲ ሃዝ ዋን ይላሉ። ላይክ ጉንብርት አለች አይደል? ሁሉም ሰው ጉንብርት የሌለው ሰው የለም። እና ፖለቲካም እንደዚያ ሁሉም አለው። ግን መደማመጥ ያስፈልገናል። አንድ ኢትዮጵያ ናት ያለችን፣ ብዙ ልዩነት ሊኖር ይችላል። እና ሰላም የምንፈልግበት መንገድ ለኢትዮጵያ ዲቨሎፕመንት ለማምጣት ፒስ ለማምጣት ይረዳናል ብዬ ነው የማስበው።
መልካም። የፖለቲካ አመለካከት በየግላችን ሊኖረን ይችላል፣ መደማመጥ ግን አለብን። የመጨረሻውን ነጥብ እናንሳ። በመግለጫችሁ በዋናው ባሰባሰባችሁ ጉዳይ ላይ መሰረት ያደረገ ይመስላል። እንዲህ ያለ ውጥረት በሚነግስበት ሰዎች በተለያየ እንቅስቃሴዎች በሚኖሩበት ጊዜ ምንም ያልተሳካ ከሆነ ለመጠበቅ የሚደረጉ ፈራዎች ብዙ ፈተና በሚኖርበት ሁኔታ በዚህ ያለ ጊዜ ይባባሳል። የኮቪድ-19 ስርጭት በከፋ ሁኔታ ሊሰራጭ ይችላል፣ መዛመቱ ይጨምራል እና ጥንቃቄ ይደረግ ስትሉን ታሳስባላችሁ። እስኪ በዚህ ባለንበት በዩናይት ስቴትስ ባለፉት ጥቂት ሳምንታት ውስጥ በህዝባዊ እንቅስቃሴዎች ወቅት የታዩ ክስተቶች ምሳሌ ሊሆኑ ይችላሉ። ዛሬ ከዛሬ ወር በፊት ከነበረው እጅግ በከፍተኛ መጠን ጨምሮ ነው የሚታየው። ምናልባት በዚህ ሰዓት ለሚከታተሉ አድማጮቻችን በኢትዮጵያ ላለውም ሁኔታ ምን ይታያቸዋል?
ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ድምፃዊ ሀጫሉ ሁንዴሳ ልዩ ስሙ ገላን በመባል ከሚታወቀው አካባቢ ከሚገኙ የጋራ መኖሪያ ቤቶች አቅራቢያ ከሚያሽከረክረው መኪና ውስጥ ሳለ የተፈጸመበትን ግድያ ተከትሎ ሌሎች ከወንጀሉ ጋር ግንኙነት የሌላቸው ቁጥራቸው 239 ሰዎች ሕይወት አልፈዋል፣ በመቶዎች የሚቆጠሩ ሌሎች ደግሞ የመቁሰል አደጋ ደርሶባቸዋል፣ በርካታ ንብረትም ወድመዋል። ይህን ሰሞኑን የተከሰተውን የሰላም እጦትና አለመረጋጋት አስመልክቶም የሃይማኖት አባቶች ምን ይላሉ? በዚህ ፈታኝ ጊዜ ስለ ህዝቡ ማስተላለፍ የሚሹት መልእክት ምን ይሆን ሲል ሎስ አንጀለስ ከተማ የሚገኘው ሪፖርተራችን ዳንኤል አርጋው ሶስት የሃይማኖት አባቶችን አነጋግሮ ተከታዩን አቀናብሯል።
የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኢትዮጵያ የተለያዩ አካባቢዎች በተነሳው ሁከት የሰው ህይወትና ንብረት መውደሙ የሚታወቅ ነው። ወቅታዊ የኢትዮጵያ ፖለቲካ ትኩሳትና የሃይማኖት አባቶች ሚና በሚል ርዕስ ሶስት የሃይማኖት አባቶችን ጋብዘን ስለ ሰሞነኛ ሁከትና ግርግር እንዲሁም ህብረተሰቡ ማድረግ ስለሚገባው ሀገራዊ ኃላፊነት ዙሪያ ቆይታ አድርገናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ካሊፎርኒያና አላስካ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ፣ የኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን በሎስ አንጀለስ መሪ ፓስተር ዶክተር ኃይሉ ቸርነትና የሎስ አንጀለስ ከተማ የረጅም ጊዜ ነዋሪ የሆኑትን ሼህ መንሱር ሀምቡር ናቸው። ሁሉንም ስለ ጊዜያቸው እጅግ አድርጌ አመሰግናለሁ። በቅርቡ በኢትዮጵያ በተፈጸመው አሰቃቂ ግድያ ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን ከሚገልጹበት በመነሳት ብፁዕ አቡነ በርናባስ ይጀምራሉ።
በሀገራችን በተለይ ሰሞኑን የተፈጸመው እጅግ የሚያሳዝን ነው፣ የሚያስለቅስም ነው። ሆኖም ግን ሰይጣን ለብዙ ጊዜ በሰዎች አይምሮ ሆኖ የሰራበትና ከዚህ በከፋ ሁኔታ ጨርስ እንድንበታተን ያቀደበት ነው የነበረው። በመጀመሪያው ሰኔ አይተናል፣ በጠቅላይ ሚኒስትሩ ላይ የተቃጣው ጥቃት ያን ጊዜ አይተናል። ያ ጨርሶ አገራችን እንዳልነበረች የምትሆንበት ጊዜ ነው። ከዚያም የሁለተኛውም ሰኔ እንደዚሁ ነው። የአሁኑ ደግሞ በጣም የከፋ ነው የነበረው። ግን እግዚአብሔር አምላክ መቼም ከምንችለው በላይ ፈተናን የማይሰጠን የተመሰገነ ይሁን ይላል ቅዱስ ጳውሎስና ከዚህ የባሰም ሊሆን ስለሚችል እግዚአብሔር ልናመሰግን ይገባል። ሩዋንዳን አይተናል፣ ሶሪያን አይተናል፣ የመንን አይተናል፣ ሊቢያን አይተናል። በአይናችን እያየን ነው። በእኛ ሀገር ሰይጣን የሰራው ስራ ከዚያ በላይ እንድንሆን ነበር። በአሁኑ ሰዓት እግዚአብሔር አላደረገብንም። ስሙ ለዘላለም የተመሰገነ ይሁን። በጣም ያሳዝናል። እግዚአብሔር አሁንም እሱ በቸርነቱ መፍትሄው ይፍጠርልን። ትክክል አይደለም እየተደረገ ያለው ነገር። በተለይ ህዝብን እንመራለን የሚሉ ፖለቲከኞች መቼም ፖለቲካ በእውነቱ በሁለት ከፍዬ ነው የማየው። አንደኛው ከወንጌል የማይተናነስ አንድን ህዝብ በቋንቋ በጎሳ በቡድን ከፋፍዬ ትርፋ ትርፋለሁ የሚል ይህ ሰይጣናዊ ነው። እና አሁን በሀገራችን እየታየ ያለው የፖለቲካ ትርፍ መሰል ግን ያከሰረ በሃይማኖትም ደረጃ የእኛን ስንፍና ነው የሚያሳየው። በስርዓተ መንግስቱም ቢሆን ደግሞ የስርዓተ መንግስቱን መራራ ፍሬ ነው የሚያሳየው። ሁላችንም አሁን የዘራነውን እሸቱን እያሸን እየቃምን ነው ያለን። ግን እግዚአብሔር እስካሁን ድረስ እንዲያጠፋን አላደረገውም። እግዚአብሔር ወደፊትም አያደርገውም። ከዚህ በጣም ትልቅ ትምህርት የምንማርበት ነው የሚሆነው። እግዚአብሔር መልካሙን ያምጣልን።
ሼህ መንሱር እዚህ ላይ የሚያክሉታል?
በመጀመሪያ ደረጃ አልሐምዱሊላህ ረብል ዓለሚን አላህ ፈጣሪያችን ይመስገን። ለዚህ ሰዓት ተገናኝተን ከምወዳቸው አባቶች ጋር አብሬ ተቀምጬ የሀገራችንን ችግር ለመወያየት በመብቃቴ ደስ ብሎኛል። እናንተንም አመሰግናለሁ ለዚህ ቅዱስ ለሆነ ነገር ጠርታችሁ እንወያይበት ማለታችሁ። የሰው ልጅ በተፈጥሮው ሰው ነው፣ አንድ ነው። ምድርም ስትፈጠር አንድ ናት። ፈጣሪም ሲፈጥረን ተዋደን ተፋቅረን ተጋግዘን አባቶቻችን እንዳሳዩን አገራችን አሳድገን እኛም ለጎረቤቶቻችን ሁሉ አስበን እንድንኖር። በሃይማኖት ሶስት ነገሮች አሉ። አገር አለ፣ ዘር አለ፣ ሃይማኖት አለ። አገር ያ ህዝብ የሚኖርበት ነው። ዘር እግዚአብሔር የሰጠን የተለያዩ አድርጊያችኋለሁ እንድትዋደዱ እንድትፋቀሩ እንድትረዳዱና ደስ እንዲላችሁ ነው ብሎናል። ሃይማኖት ደግሞ የእሱ ነው። ወደ እኔ እንድትመጡ ለእኔ እንድትቀርቡኝ እኔ የምላችሁ እንድትሰሙና ጥሩ ነገር ሰርታችሁ ነገ እኔ ፊት ስትቆሙ እንዳታፍሩ መመሪያ ሰጡን፣ መሪዎችን ልኮልን ያደርግልን። የሰው ልጅ በደስታ ለመኖር ምንድን ነው የሚፈልገው? በመጀመሪያ ደረጃ ፍቅር፣ ቀጥሎ ምንድን ነው? ጤና። ከጤና ከገንዘብ ከህይወት ከበሽታ ከዚህ ሁሉ የሚያድንን ነገር አንድ ነገር ነው፣ እሱም ፍቅር ነው። ፍቅር ሲኖር ሀብት አለ፣ ፍቅር ሲኖር ጤና አለ፣ ፍቅር ሲኖር እድገት አለ፣ ሁሉ ነገር አለ። ፍቅርም ማለት ነው ፈጣሪም ማለት ነው። ፍቅር ስንዋደድ ስንፋቀር እናድጋለን፣ ወደምንፈልገው ደረጃ እንደርሳለን። ይቺ ዓለም ፈጣሪ የፈጠረልን ለእኛ ጊዜያዊ ኑረን ጥሩ ሰርተን እሱ ፊት እንድንቀርብ ነው እንጂ እኛ እርስ በርሳችን እንድንጠፋፋባት እና አንዳችን ለአንዳችን መጥፎ ነገር እንድናረግ አይደለም። የሰው ልጅ እግዚአብሔር ያከበረው ነው። ወለቀድ ከረምና በኒ አድም ብሏል አላህ በእኛ በቁርአናችን ላይ። ክብር ሰጥቶታል ለሰው ልጅ። እኛ ደግሞ የሰውን ልጅ ማክበር አለብን። አበባ የሚሸጥ ሰው ሱቅ ሂጄ አበባ ስጠኝ አልኩትኝ፣ አንድ አይነት ብቻ ስጠኝ ስለው ደስ አይልም እሱም አለ። ታዲያ ምን ደግሞ ከተለያየ ስቀላቀልልህ ደስ ይላል አለ። እኛም ደግሞ በሀገራችን ላይ ስንኖር መቀላቀላችን ደስታን ነው። ሀገራችን ደግሞ ኢትዮጵያ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ወገኖቼ ኢትዮጵያውያን ምለምናችሁ፣ ሀገሪቷ በሁሉም ሃይማኖት ተመርቃ የተቀመጠች ሀገር ነች። በነቢዩ መሐመድም የተመረጠች በሌሎችም ሃይማኖቶች ተመርጣ የተቀደሰች ሀገር ነች። እዚች ውስጥ መሬት ላይ የምንኖር ሰዎች ደግሞ ፍቅርን አላህ ይስጠን፣ መዋደድን አላህ ይስጠን። መጥፎ ከመናገር መጥፎ ከመስባት ደግሞ ይጠብቀን። መሪዎቻችንም ደግሞ አይናቸው ጥሩ እንዲያይ እጃቸው እንዲዘረጋ የመምራቱን ደግሞ ችሎታ አላህ ይስጣቸው ነው የምለው። እኔም አስተላልፈው መልእክት ቢኖረኝ በአሁን ሰዓት ምንድን ነው ለሁሉም ወገኖች ኢትዮጵያውያን የፈጣሪንን ኃይል አትርሱ። በአሁን ሰዓት በሽታ አለ፣ አንበጣ መጣ ይባላል። እንደገና ደግሞ እርስ በርሳችን ደግሞ ምን ልንሆን ነው? የት ልንደርስ ነው? ሰውን ሰውን አጠፍቶ የደረሰበት ደረጃ አለ በታሪክ ላይ? የለም። አብሮ ሲሰራና አብሮ ሲኖር ስለሆነ የኔ መልእክቴ ምንድን ነው? አሁን እንደምናደርገው ተቀምጠን ፈጣሪ ለምንን አልቅሰን ባካ እንዳድርገን ባካ ወደ ጥሩ መልሰን ወደ አንተ ምንስን መጣ እንዳናፍር አድርገን ብለን ጸሎታችን ማድረግ አለብን ነው ማለት እና በእኔ በኩል በሀገራችን ውስጥ የሚካሄደው ነገር የሰይጣን ስራ እንጂ የሰው ስራ አይደለም። ለምን? ሰው ለሰው ያስባል። አንድ ውቅያኖስ ጌታ ሲፈጥር ምድርን ትንሽ ውሃውን ብዙ አድርጎታል። ውሃው ብዙ ሲሆን በውሃው ውስጥ የሚኖሩ ሲጣሉ አናያቸው። እኛ በዚህ በትንሿ ምድር ላይ የምንኖረው ግን ትበቃ እንዳለች እኮ ምድር እየጣላን ነው የምንሄደው። ደግሞ ይዘሩ የምንሄደው ነገር ደግሞ የለንም። ይህ እስከሆነ ድረስ ፈጣሪ ሲያስተምረን እንደምንሰጠን እጅና አምስት አሰጥቶናል። ይህ ምሳሌ መናገር ስለምፈልግ ነው። አምስቱ ጣቶች አንድ አይነት ናቸው አይደሉም? አብረው ግን ትንሹም ትልቁም ወፍራሙም ቀጭኑም አብሮ ያበላናል፣ ያጠጣናል፣ ይጽፋል፣ ይሰራል፣ እኖራለን። እጅ ግን አንድ ነው። አገራችን እንደዛ ናት። እኛ ጣቶች ነን። አብረን የሆን እንደሆነ ጥንካሬ ይኖረናል። የፈለግነውን ማድረግ እንችላለን። የተለያየ እንደሆነ ይሄ ብቻውን ሄዶ የሚያደርገው ነገር የለውም። ይሄ ብቻውን ሄዶ የሚሰራው ነገር የለውም። የአንድ ላይ የሆነ የተረዳዳ እንደሆነ ሁሉን ነገር ማግኘትና መስራት እንችላለን። በአንድ ምሳሌ ደግሞ ያየው ሁሉ ነገር የምናገረው የምፈልገው ምሳሌ ምንድን ነው? አራት እንስሳዎች አንድ ምግብ ሊበሉ ቀረቡ። አራቱ ሁሉም አይን ላይ ተያዩ። መጨረሻ ላይ ሁሉም አንድ ላይ ሄዱና ሲያውቅ ያን ነገር በተኑት። አንዳቸውም ሳይበሉ በረሃብ ተቀመጡ። ፈጣሪ ግን ሊያስተምራቸው ስለፈለገ ትንሽ ሲሄዱ ሌላ ምግብ እንደዛው ሰጣቸው። በዚህ ሰዓት ምንድን ነው ያደረጉ? አንደኛው ቀድሞ እንዲበላ ተመካከሩ። አንተ መጀመሪያ ተባሉ። የመጀመሪያው ሂዶ ያይና ሊበላ ሲል መጨረሻው ይሆናል ለነዛ ይቆይ እንጂ በቃ ብሎ ይመለሳል። ፈጣሪ ሆዱ ሞላለት። የሚቀጥለውም ሲሄድ እንደተመለሰ ሁሎችም ጠግበው ምግቡ ሳይበላ ቀረ። ምን እናድርገው ሲሉ የሚቀጥሉት ለልጆቻችን ለሚመጡት እናተርፈው እናስቀምጠው ብለዋል። እኛም ደግሞ የዛ አይነት መልእክት ለልጆቻችን አባቶቻችን እንዳስቀምጡልን ይችን ሀገር ወርቅ አድርገን የምናስቀምጥ ፈጣሪ አድርገን አላህን የምለምነው ምንድን ነው? አሁንም ልባችን ሰፊ አይናችን ከፊ አድርጎ ያኖርልን። በአንዳንድ ጊዜም የምሰማው ነገር አለ፣ በአባይ በኩል የምሰማው ነገርም አለኝ። ለእሱም የምሰጠው ምሳሌ አንድ ነገር ነው። እኔ ፈጣሪ የሰጠኝ እጅ አለ፣ አይን አለኝ። ወንድሜ መጥተው መንሱር እይልኝ እባክህ አልታየኝ ነው ብሎ አይኔን አውሳቸዋለሁ፣ አይላቸዋለሁ። እጅህን እባክህ ስጠኝ፣ እርዳኝ፣ አንሳልኝ፣ ይህም ቢሉኝ ነው በጀረዳ እጅህን ወይ አይኔን አውጣና ስጠኝ ቢሉኝ እሰጣቸዋለሁ። ስጠኛ እግዚአብሔር የሰጠኝ ነገር ነው። ኢትዮጵያን በአባይ ላይ የምትናገረው ነገር ወንድሞች የተጠቀሙ ልጠቀም ነው ያለችው፣ ሌላ ነገር አላለችም። ስለዚህ ፈጣሪ ሁሉን ትክክል የሚያኘው ጌታ ፈጣሪ ሁሉን ነገር ሰላምና የደስታ ሀገርችን ያደርግልናል። አመሰግናለሁ።
ዶክተር ፓስተር ኃይሉ ቸርነት፣ ከሁሉ በማስቀደም ቪኦኤ እንዲህ አይነቱን እድል ሰጥቶን በሀገራችን የተከሰተውን ይህንን አስደንጋጭ ነገር እንደ እምነት አባቶች ምን ታስባላችሁ የሚል እድል ስለተሰጠን ላመሰግን ወዳለው ከአባቴ ከአቡነ በርናባስና ከወንድሜ ከሼህ መንሱር ጋራ እንዲህ አይነት እድል ስላገኘው በዛም ደስ ይለኞችን ልቦና እንዲሰጣቸው እንደ እምነት አባት እጸልያለሁ። ጨለማ ጨለማን ሊያስወግደው ጨርሶ አይችልም። ታላቁ የቤተ ክርስቲያን አባት የሶሻል አክቲቪስት ማርቲን ሉተር ኪንግ ሲናገሩ እንዲህ አሉ፣ ጥላቻ ባለበት ህብረተሰብ ውስጥ ጥላቻን ለማስወገድ መፍትሄው ፍቅር ብቻ ነው። ጥላቻ ጥላቻን ሊያስወግድ አይችልም። ጥላቻን ሊያስወግድ የሚችለው ፍቅር ነው። ጨለማ ጨለማን ሊያስወግድ አይችልም። ጨለማን ሊያስወግድ የሚችል ብርሃን ነው። ክፋት ክፋትን ሊያስወግደው አይችልም። ክፋትን ሊያስወግድ የሚችል ደግነት ነው። በቀል በቀልን ሊያስወግደው ጨርሶ አይችልም። በቀልን ሊያስወግድ የሚችል ይቅርታና ምህረት ነው። በሀገራችን በኢትዮጵያ ለሶስት አስርት ዓመታት ምናልባትም ከዚያም በላይ ለአርባዎቹ ከስልሳዎቹ ጊዜ ጀምሮ እግዚአብሔር የለሽ ክፋት በምድራችን ከምንጊዜውም በላይ ተዘርቶ መተዛዘን የሚባለውን ሰብእና ጠባቂ የሆነ ነገር ከሰው ውስጥ ጠርጎ የሚያወጣ በምትኩ ጭካኔን የተከተለ እሴት ምድራችን ላይ አስተዋወቅን። በደርግ ዘመን ወጣቶች ተገለው በሜዳ ላይ ሲጣሉ አንዱ ድል አድራጊ ሌላው ድል ተደራጊ ሆኖ በወንድማማቾች መካከል የፈሰሰው ደም በማንኛችንም ውስጥ ሀዘንን፣ ሮሮን፣ ድንጋጤን ሳመጣ ድል አድራጊና ድል ተደራጊ በሚል ታሪካችንን በይቅርታ በእርቅ ሳንከድን ወደ ቀጣዩ ተሻገርን። በ83 ዓመተ ምህረት መቼም ይህች ሀገር ፈጣሪ ተደጋጋሚ እድል የሰጣት ደጋግሞ የታደጋት ናት። አለቀላት እንደ ላይቤሪያ ሆነች፣ አለቀላት እንደ ሩዋንዳ ሆነች፣ አለቀላት እንደ ሶማሌ መንግስት አልባ ሆነች ሲባል ተሻገረች። ደጋግሞ የሚያሻግር አምላክ ስላላት ከዛ ጊዜ ጀምሮ በትውልዱ መካከል የዘራ ነው የመለያየት ዘር የምናጭድበት ጊዜ መጣ። አንድ ወዳጄ ያለውን አረፍተ ነገር ልዋስ። ዘር ቅዱስ፣ ዘረኝነት እርኩስ ነው። ማንኛችንም በተወለድንበት ቤተሰብ ውስጥ በራሳችን ምርጫና ውሳኔ አልመጣንም። ስለዚህ በዘር ሀረጋችን መጠላላታችን ባልመረጥንበት ባልወሰንበት የኔ ባላለው ነገር ጎራ ለይተን በብጤ ተደራጅተን ለመጠፋፋት መፈላለጋችን በመንግስት ደረጃ በፖለቲካ ስልት ደረጃ ለብዙ አመታት ስንመግበው የነበረ ነው። መርዝ የመገብነው ወጣት ይመልሶ የሰጠን ያንን ነው። ልንደነግጥ ይገባል፣ ልናዘን ይገባል። ሰሞኑን የተከሰተው ነገር በፈጣሪ ርህራሄና ደግነት አገርን ከመፍረስ አድኗል። ዶሮ እንደ ሶማሌ ከመሆን እንደ ላይቤሪያ ከመሆን እንደ ሩዋንዳ ከመሆን ብለን ነበር። አሁን በቅርቡ እንደ ሊቢያ ከመሆን እንደ ሶሪያ ከመሆን እንደ የመን ከመሆን ያዳነን የፈጣሪ ርህራሄና ደግነት ነው። ብልጠታችን አይደለም፣ ችሎታችን አይደለም፣ የእውቀታችን ብዛት አይደለም፣ የትንተና ችሎታችን አይደለም። አሁንም እንኳን ለመጠፋፋት የያዝናቸው መሳሪያዎች ያጠፉን እንደሆነ እንጂ አያግዙንም።
አቡነ በርናባስ የደቡብ ካሊፎርኒያና አላስካ ሊቀ ጳጳስ መሪ ፓስተር ዶክተር ኃይሉ ቸርነት ከኢትዮጵያ ወንጌላዊት ቤተክርስቲያን ከሎስ አንጀለስ እንዲሁም ሼህ መንሱር ሐሙድ ከሎስ አንጀለስ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውንና እንግዶቹን አመሰግናለሁ። አድማጮች አሁን ቀድሞውንም በተለያዩ ጉዳዮች አጥብቀው ሲወቃቀሱና ሲወራረፉ የቆዩት የትግራይ ክልል ገዢ ፓርቲ ህወሓትና የኢትዮጵያ ፌዴራል መንግስት በድምፃዊ ሀጫሉ ሁንዴሳ ግድያ ከተፈጸመ የግድያ ወንጀልና ወንጀሉንም ተከትሎ ከተቀሰቀሰው አለመረጋጋት በኋላ አንዳቸው ሌላውን በይፋ እየወነጀሉ ነው ሲል ይንደረደራል። በትናንትናው ምሽት ዝግጅታችን ህወሓት ያወጣውን መግለጫና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን የሰጡትን ምላሽ በከፊል አሰምተናችሁ ነበር። ዘገባውን ያሰናዳችሁ ጽዮን ግርማ። አቶ ንጉሱ ጥላሁን በህወሓት መግለጫና በሌሎች ጉዳዮች ላይ የሰጡትን ምላሽ ቀሪ ክፍል ይዛ ቀርባለች።
ስራ አስፈጻሚ መግለጫ ላይ ምላሽ እንዲሰጡን የጠየቅናቸው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የጠቅላይ ሚኒስትር አብይ አህመድ አስተዳደር የአባይ ግድብን በመሸጥ የቀረበባቸው ወቀሳ ተገቢ ያልሆነና ከእውነት የራቀ መሆኑን ሲያስረዱ ነው በሰዓት እጥረት ምክንያት የተገታው። የዛሬው ከዛው ይቀጥላል።
ሀብት ንብረት መርከብ ጭምር በመሸጥ የለመደው ልምዱ ግድብም እየተሸጠ ነው በሚል ይሄንን ያቀነቅናል። አሁን ግድቡ ሲሞላ ውሃ ሲይዝ ኢትዮጵያውያን በዚህ ደስታ ሀሴት ሲሞሉ ምን እንደሚል ደግሞ ቀናት ይወስኑታል። ከሀጫሉ ግድያ አኳያ በእቅድ በማህበራዊ ሚዲያ ስምሪት በዋና ዋና ሚዲያዎች ትንታኔ ግድያው በተፈጸሙ በደቂቃዎች ውስጥ ቀድሞ ሰው መድቦ ተናጋሪ አስቀምጦ ገዳዮች ናቸው የተባሉ የህብረተሰብ ክፍሎች ለጥቃት ሰለባ እንዲሆኑ የታለሙ የህብረተሰብ ክፍሎች በትርጉም ነፍጠኛ የተባሉ ግን ደግሞ በእነሱ ተንታኞች የአማራን ህዝብ ማዕከል ያደረጉ ነፍጠኛ ማለት ሁሉም ብሔር ያለ በኢትዮጵያ ታሪክ የሚታወቅ ሆኖ ሳለ ሆን ብሎ በስሌትና በንቃት በሰነድ ጽፎ ነፍጠኛ ማለት አማራ ብሎ ከኦሮሞ ወንድሙ ከሌሎች ኢትዮጵያ ብሔር ብሔረሰብና ህዝቦች ለማጋጨትና የአማራን ህዝብ ከኢትዮጵያ ምድር ዝቅ ብሎ እንዲኖር የበቀል ዱላውን የሚሰነዝርበት ቡድን በመሆኑ አሁንም ያጫሉ እንግዲያ ወደ አንድ ወገን አሳልፎ ሰጥቶ እነሆ ህዝብ ማበጣበጥ ችሏል ማለት ነው። ከዛ በተረፈ ግን የጠቅላይ አቃቤ ህግ በሰጠው መግለጫ መላው ኢትዮጵያውያንም እንደሰሙት ገዳዮቹ በቁጥጥር ስር ውለው እነዚህ ሰዎች ማናሰማራቸው፣ እንዴት ተሰማሩ፣ በምን ምክንያት ተሰማሩ በዝርዝር የሚቀመጥ ስለሆነ እዚህ ትንታኔ ውስጥ አልገባም። የጠቅላይ አቃቤ ህግ መግለጫ ሰጥቶበታል። ወደፊት በዝርዝር ወደ ህብረተሰቡ የሚገለጽ ይሆናል። ጠቅላይ ሚኒስትሩን ለመግደል መስቀል አደባባይ ላይ ቦምብ ያፈነዳውን ለምን ታዲያ በሌለበት ተከሶ በህግ የሚፈለግ ቡድንና ግለሰብ በብብታቸው ይዘው ይህንን ስለምን አይናገሩን ብንል መልስ የለም። ምክንያት ሀገር መበጥበጥ ማተራመስና ኢትዮጵያን ማፍረስ ስለሆነ አጀንዳ ማለት ነው።
አቶ ንጉሱ፣ ይሄ ነገር እየተደጋገመ የሚከሰት ነው። አሁን እንዳስረዱት ለዚህ ተጠያቂ የምታደርጉት ህወሓትን ነው። በዚህ መሀል ግን ህይወታቸው የሚያልፍ ያፈሩት ንብረት የሚቃጠል በሰላም ከሚመሩት ህይወት ወጥተው በድንገት ጎዳና ላይ የሚወድቁ ዜጎች አሉ። ስለዚህ የሰብአዊ መብት ተሟጋች ድርጅቶችም እንደሚሉት ዜጎችን ከጥቃት የመከላከል የመጠበቅ በሰላም የመኖር የሰብአዊ መብታቸውን የማረጋገጥ የመንግስት ኃላፊነት ነው የሚል ነው። እና እንደዚህ በመግለጫ ጦርነት እየተካሰሳችሁ ትቀጥላላችሁ? መቼ ነው ምንድን ነው ማቆሚያው ለዚህ?
የመጀመሪያው ነገር ይሄ ሁኔታ አይቀጥልም ስልሽ ደግሞ በአንድ ጀንበር ይቆማል ማለት አይደለም። ለምን ቢባል ኢትዮጵያ ወደዚህ ሁኔታ የገባችው ብሔር በብሔር ላይ የሚነሳሳው ሃይማኖት በሃይማኖት ላይ የሚነሳሳው 3 አስርት ዓመታት ሊሞሉት ጥቂት ዓመታት የቀሩበት ከፍተኛ የጥላቻ እና የቂም በቀል የቁርሾ ስራ ተሰርቷል። በእቅድ በሰነድ ተጽፎ ማለት ነው። በጀት ተመድቦለት ስልጠና ተሰጥቶ ይሄ ያስተሳሰሩንን ኢትዮጵያዊ ገመዶቻችን እንዲበጣጠሱና የኋላ ታሪካችን ላይ ምንም እንኳን እንከኖች ቢኖሩም እንከኖቹ ላይ እንድናተኩርና ቂም በቀል እንዲነግስ ስራ ተሰርቷል በህወሓት ጠንሳሽነት። ይሄንን ለመንቀል ነው አሁን በለውጥ መንገድ እንሄድ ብለን ህብረ ብሔራዊ አንድነታችን የዜጎች ክብርና የሰው ነጻነት ይረጋገጥ፣ ኢትዮጵያዊነት አንዱ የቤት ልጅ አንደኛው አልፎያጅ የሚሆንበት ሳይሆን ሁላችንም ኢትዮጵያውያንን ኢትዮጵያን በጋራ እንገንባ የሚል አስተሳሰብ የመገንባት አንድ፣ ሁለተኛ ይህንን የአስተሳሰብ ግንባታ እየሰሩ የህግ የበላይነትን የማረጋገጥ ሁለት ማረጋገጥ ብቻ ሳይሆን በሐሰት መረጃ ተነስ ሲለው የሚነሳ ተቀመጥ ሲለው የሚቀመጥ በአስተሳሰብም በህግ የበላይነት በማስከበርም ተጠያቂነትን በማስፈንም የህብረተሰቡን ደግሞ መቻቻልና መከባበር በማጎልበት ከዚህ አይነት ችግር ቀስ ብሎ የሚወጣ እንጂ በአንድ ቀን በአንድ ሌሊት የሚቀር አይደለም። እነዚህ የሚጠፉ ህይወቶች፣ የሚጎድል አካል እና የሚወድም ንብረት ግን በእጅጉ ሀገራችን እየጎዳ ነው። በእጅጉ መንግስትን ያሳስባል። መንግስት ማድረግ የሚችለውን ማናቸውንም ሁሉ ያደርጋል። ከዚህ የዘለለ የሚመጣውን ጉልበተኛ እና ደግሞ የህዝብን ደህንነት አደጋ ላይ የሚጥለውን ማንንም ቢሆን የህግ የበላይነት ማስከበር ግዴታ በመሆኑ ተገቢውና ተመጣጣኝ እርምጃ እየወሰደ መንግስት ህብረተሰቡን ይታደጋል። ይህንን እየሰራን ኢትዮጵያ ህልውናዋ ተጠብቆ ሉዓላዊነቷ ተጠብቆ የዜጎች ደህንነት ጎልብቶ እንቀጥላለን። አሁን የበረታበት ምክንያት ኢትዮጵያ ትልቅ አጀንዳ ይዛለች። ኢትዮጵያ ትልቁ አጀንዳ የህዳሴ ግድቧን ማጠናቀቅ ነው። ኢትዮጵያዊነት፣ አንድነት፣ አብሮነት ያሸንፋል። ለዚህ ደግሞ ህዝባችን አሁን እየተረዳ እየተገነዘበ ነው። ከጎናችን እየቆመ ነው። ወንጀለኛ አሳዶ እየሰጠ ነው። የትግራይ ህዝብ የታገለላትንና የገነባትን ኢትዮጵያ የህወሓት ያውም ጥቂት ቡድን ጉያው ተወሽቆ ኢትዮጵያን ሲያፈርሳት ተቀምጦ አያይም። ይሄ ቡድን ትናንትና ከአዲስ አበባ ጅጅጋ፣ ከጅጅጋ ጋምቤላ፣ ከጋምቤላ መቀሌ፣ ከመቀሌ ሰመራ ህንጻ ሲቆልል፣ ውስኪ ሲጎነጭ፣ ቤተሰቡንና ሀብቱን ውጪ ሲያሸሽ ያላስታወሰውን ድሀ የትግራይ ህዝብ መያዣ አድርጎ ኢትዮጵያን ሲያፈርስ ዝም ብሎ ማየት የለበትም። በቃ ሊለው ይገባል። በእኛ በኩል አስፈላጊውን ሁሉ መስዋዕትነት እንከፍላለን ነው መልእክቴ።
አቶ ንጉሱ እንደው በመጨረሻ ከህወሓት በተጨማሪም ለምሳሌ በውጭ ሀገር የሚገኙ የኦሮሞ ማህበረሰብ የዲያስፖራ አባላት፣ ምሁራን፣ ኢትዮጵያ መንግስትን በመቃወም ከቆሙ ወገኖች የሚሰማው ጠቅላይ ሚኒስትር አብይ አህመድ እና አምባገነን ሆነዋል የሚል ነው። የጠቅላይ ሚኒስትር አብይ አቋም በእነዚህ አይነት ቅሬታዎች ላይ ምንድን ነው?
አምባገነንነት፣ ኢትዮጵያዊነት፣ አንድነት፣ አብሮነት፣ ፍቅር፣ እኩልነት፣ መቻቻልና መከባበር ከሆነ ጠቅላይ ሚኒስትር አብይ አህመድን አምባገነን ናቸው ልንላቸው እንችላለን። አምባገነንነት ግን ይሄ አይደለም። አምባገነን ስርዓት ስለተወገደ መልሶ ጩኸቴን ቀሙኝ ስለሚል የጠጡ፣ የበሉ፣ የተሳሳቱ፣ የተዘናጉ፣ በአግባቡ ያልተረዱ ይሄን ሊጋሩ ይችላሉ። ጠቅላይ ሚኒስትሩ ይሁን ጠቅላይ ሚኒስትሩ በሚመሩት መንግስት አሁን እየተቀነቀነ ያለው ፍቅር፣ አንድነት፣ አብሮነት፣ ሰላም፣ ይቅርባይነት ኢትዮጵያን ያሻግራል፣ ያድናል። ከዚህ ውጪ ቂም በቀል፣ ቁርሾ፣ ጥላቻ ይወገዱ፣ አይጠቅሙንም ነው። ዲያስፖራ ወገኖቻችን የተረዱ የተገነዘቡ አሉ፣ ያልተረዱ ያልተገነዘቡ ይኖራሉ፣ ግራ የገባቸው ይኖራሉ፣ የተሳሳቱ ይኖራሉ። ነገር ግን ደግሞ በዓላማ የዚህን አጥፊ ቡድን ተልዕኮ ለመፈጸም ለማስፈጸም ትናንት ከትናንት ወዲያ ሌላ ሲሉ የነበሩ ዛሬ ግን ኢትዮጵያውያን ላይ፣ በኦሮሞ ህዝብ ላይ፣ በአማራ ህዝብ ላይ የጥላቻ መርዝ የሚረጩ የቀድሞ ታሪክ ላይ ተቸክለው 150 ዓመት ላይ የቆሙ ወገኖች ብዙ ገዢ የላቸውም። እነዚህ ገበያቸው ሚዲያና ማህበራዊ ሚዲያ ላይ ነው። ሌላም ማአት ታርጋ ጠቅላይ ሚኒስትሩንም ይሁን ጠቅላይ ሚኒስትሩ የሚመሩትን መንግስት አይገልጹትም። ኢትዮጵያ የአንድነት የአብሮነትና የፍቅር ድምጽ ነው። በተለይ በተለይ ባለፉት 2-3 አስርት ዓመታት የራቃት ድምጽ እነሱ እንደሚሉት ከአራት ኪሎ ይሰማል። ከአራት ኪሎ ብቻ ሳይሆን ከጅጅጋ ይሰማል፣ ከሰመራ ይሰማል፣ ከባህር ዳር ይሰማል፣ ከአሶሳ ይሰማል፣ ከጋምቤላ ይሰማል። እነዚህ ድምጾች ናቸው አሁን በኢትዮጵያ እየናኙ ያሉ።
ሌላ በተደጋጋሚ የሚነሳው ጠቅላይ ሚኒስትሩ ከጀርባቸው የተሰገሰጉ አህዳውያን እያሉ ነው የሚያነሱት። በዚህ ላይ አስተያየት ይኖረው ይሆን?
እችኛዋም ህወሓት አምባገነኖች ለረጅሙ ጊዜ በኢንዶክትሪኔሽን ይጠቀሙባት የነበረችው መላውን የኢህአዴግ አባላት ሲያሰለጥኑና ሲመሩ የነበረበት ውሸትም ቢሆን ብትደጋግመው እውነት ይሆናል የሚል የእነሱ የአምባገነኖች ዘይቤ ስለሆነ ያንኑ የጥንት የጠዋቱን ታቸውን እየደገሙት ስለሆነ እኛ እንረዳለን፣ የኢትዮጵያም ህዝብ ይገነዘባል።
አቶ ንጉሱ በጣም አመሰግናለሁ ለሰጡኝ ማብራሪያ፣ ጊዜ ይስጥልኝ።
አመሰግናለሁ። እኔም
አድማጮች፣ ከህወሓት ስራ አስፈጻሚ አባል አቶ ጌታቸው ረዳ ጋር ቃለ ምልልስ ለማካሄድ ቀጠሮ ይዘናል። ምላሻቸውን እንዳገኘን ይዘን እንመለሳለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ርዕሰ ጉዳዮች ዙሪያ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።